ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። የተለያዩ ግጥሞችንና በሃይረዲን አብዱል ከሪም የቀረበውን በእውነተኛ ታሪክ ላይ የተመሰረተውን መሳለሚያ የጎፈር አለንጋና ክቡር ህሊና ትረካ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ድሃው ይናገራል። ቅዳሜ ነው ለካስር ሰዓት የወፎች ዝማሬ በደመቀባት ሳሩ ዛፍ ቅጠሉ ባለመለሟት የነፋሽ ውታ በበዛበት ቦታ ፍዝዝ ብዬ ቀረው ተቀመጥኩ አንዳፍታ። ተቀምጬ ሳለው አንዲት ዛፍ ስር የጻፍኩትን ነገር ስሙኝ ልናገር። ግማሽ ጋሬ እንጀራ ጎሰጉስና አንድ አቦሬ ውሃ ደሽ አደርግና ሳር መደቤ ላይ እጎዘጉዝና ድሪቶ ደረቤ እፈነደስና ተመስገን እላለሁ ኑሮ ተገኘና። ጮማና ፍሪዳን የት ነው የማውቀው እንዲሁ አሰርባሰር ሆዴን አመሰው። የእግዚአብሔር ፍጡር ነው ትላላችሁ ወይ ምስጥ የበላው ዝግባ መስዬ ስታየ። የችም ኑሮ ሆና በጉንፋን አሳቦ ሊያመነምነኝ ነው ተስቦ ተስቦ። ከዚሁ ገላዬ ከዚሁ አካላቴ ከዝቹ አቅም ልክም ቧይ ያላሉ ቁንጫና ትኋን ቅማል በኔ ደም። እጦት እጦት እያልኩ አፌን አልዝጋና ሲኦል እንዳልገባ ታናግረኝና። ሲኦልን ገነትን የታባት ያይቼ ስለ ሀብቴን አውራ ነገር ወዲያ ትቼ። ያቺን አህያዬን የገዛኋትን አርፎባታል አሉ የጅቦች አይን። ብለቃት ይሻላል እንዳው ዝም ብዬ ላስጥላት አልችልም ከጅብ ተላትዬ። ጅቡ ሲጎድሳት እንዳትጮህ ደግሞ ልታናፋ አልችልም አፏ ተለጉሞ። አንድ እናቲት ዶሮ ባለቤታ አስታቅፋ ጥፋት ብቻ ሆነ ቀቅፋ ቀቅፋ። ባዘን በትካዜ ልቤ እየዋለለ ጨረሰብኝ ጭልፊት አንድ ባንድ እያለ። ደግም ሆነ ክፉ የጭልፊቱ ሥራ ልብ ያለው ልብ ያርገው ይቅር አይወራ። መጸጸት መናደድ ለየትኛው ሀብቴ ስሙኝ ልንገራችሁ ስለ ጎረቤቴ። ቤታቸው ብሄድ ያላቸው ሲበሉ ስንሰተውን ቀረ ቀላዋጭ እያ መንገድ ዳር ቆሜ ባቦዬ ብላቸው ምን ደረቅ ለማይ ነው ሲሉኝ ሰማኋቸው። ደሃ ነው ብላችሁ ሰውን አትስለፉ ቀን ይሰጠውና ትዝብት ነው ትርፉ። እጦት እንቅፋት ነች የምኞት ነቀርሳ አንዱ ከአንዱ አነሰ በእርሷ የተነሳ። በጦት የተነሳ በዚች ድህነት አባዩን መልቲውን ሰውን አሳማውን ሁሉን አየሁት። ምነው አልናደድ ምነው አልበሳጭ ምጣ ብኛ መሌ ስንኩል ሆኖ ቀረ የአርባ ቀን እድሌ። በአርባ ቀን እድሌ በዝች ድህነት የስንቱን ግልምጫ የስንቱን ሰው ፊት ስንቱን እየተጉላላ ስንቱን አየሁት። ወይ ድህነት መልካ የማታሳፍሪ ስንቱን አሳየሽኝ ስንቱን ጦማዳሪ አምላክ የሰጠውን እንዳይሰራበት ሰው ሁሉ ያምራዋል የድሃ ጉልበት ያንጀቴን ቃጠሎ ጥርሴ እየመለሰው ደስ ብሎኝ ምስቅ አልመስልም ወይ ለሰው በጦት የተነሳ ባንቺ ድህነቴ ብር ብየጠፋው ይውት ከንቱነቴ ብር ብሎ ሰው ዓለም አይወድም ካላበደ በቀር ዱባ ቅል አይጥልም እኔም እንደድኔ ሁሉም እንደድኑ ሰው ይመስለኝ ነበር ይህ የማየው ሁሉ ባልንጀራህ ጓዳ ወንድምህ ነኝ ብሎ ሸተት ይላል ነገር አቀብሎ ያፎለምታን የሚያሽ ከበዛ በጌሻ ባልንጀራም የለኝ ጓደኛም አልሻ በገንዘብ መንጠቆ ዓለም ወጥመድ ገብቶ አዳም ምስጥ ሆነብኝ ሰውነቱን ትቶ አለበት አየበት ወደ ነፈሰው እስስት ሆኗል አሉ የዘመኑ ሰው የዘመኑን ሙቀት ማለፊያ ሙያ ነው በጣም የሚያኮራ እንዲም አርጎ የለ ልጆችን አራምዷል በውስጥ የሥራ ድህነቴን ይዤ አርፌ ብኖርም ሰው ነገረኛ ነው መተንኮሶ አይቀርም እናገረውኔ ተንኩሶ ክስ ላይ ይሮጣል ያውም ከሱ ብሶ ፍርዱን መቀበል ነው ይግባኙን ልተው ሙግቱን አልችልም አቅም ካለው ሰው የታታዝኑም ፍርድ አቅም ሲሆን እስቲ ተመልከቱ የዳኝነቱን እዩልኝ ስሙልኝ እሺ ነገውን አፋሽ አጎንባሹ አላፊ አግዳሚው እሺ ነገ ብቻ ምን አሰኛቸው ምን አባት ያውቄ ያሰኛቸውን አዋቂዎች ካሉ ይመርምሩልን መከራን ስቃይን ቀለል አታርጉት ሰው ችግር አያውቅም ካልደረሰበት ቢሞላው ቢተርፈው ሰው ቢንደላቀቅ ከርሳም ነው አሳማ በቃኝን አያውቅ አሳማ እንኳን ሲጠግብ መንጋለሉ አይቀርም ነገር ሲጎነጉን ሰው ለሰው አይተኛም መጀመሪያውን እንብል ሀብታሞች ኑሮ ተርላ ለውጦታል ደሃ ግን ደሃ ነው ሲያለቅስ ተወልዶ ሲያለቅስ ይሞታል ራቁት ከሆነ የሰው ልጅ ወልደቱ አይደንቀኝም እኔን ደሃ አይቶ መሞቱ አጉል በማላውቀው ነገር በመጎንጎን ከማውጠነጥነ ስሙኝ ልንገራችሁ አንዳንዴ ቁጭ ብዬ የማስበውን ዛሬ ቀይ ነገ ነጭ አዳም ፍላጎት ቁም ነገርን ይዟል የሰው ልጅ ፍጥረት አባይ ነው ወንዝ ነው የሰው ፍላጎቱ ምንኛ ደስ ይለው ሲፈጸም ምኞቱ የአባቱን የእናቱን ባህል እየጣለ ሰው መዥገር ሆነ ባፍ እየደለለ ሞተን እያየ ነው ጥላው አርፎብን መፈንጫችን ዓለም ዳሳችን መቃብር መሆኑን አውቀን ለዚህ ለኑሯችን ምን ጊዜም አይቀርም መታለላችን ሞትን ወዲያ ጥለን እንኑር ብንል ዓለም እስር ቤት ናት ዳግማዊት ሲኦል ደግሞስ ማን ይገኛል መሞትን የሚሻ ከናንተ መሃል መንትያ ነገሮች ሁለቱም እሬት ናላን አቃውሰዋል መኖርና ሞት ትንሽ ብናስተውል ብናስብ ላንዳፍታ ነገ መቃብር ነው ዛሬ ግን ደስታ የደመቀው ቀለም የትናንትናው ድብዝዝ ብሎ ቀርቷል ዛሬ ብናየው የትላንት ቡቃያ የዛሬው ሸት ምርቁን ትቶ ገብቷል ከነበረበት ቆሜ ማነባው የምትሰሙት ነገ ትዝታ ነው ይህን አትርሱት ሰው የሚኮራበት ሀብት ይሸሸውና ነገ ህልም ይሆናል እጦት ይመጣና ትላንት የነበሩ አባቶቻችን አርፈው ተኝተዋል ተክተው እኛን ጊዜው ሲኮበልል የሚያመጣው ሰው ገለባ ሰብሳፊ ሁሉም ልዩ ነው ያንም ይህን ብንል ሁሉንም በሙሉ አንዱ ከአንዱ ነገር አይቀርም መሻሉ ይችን ዓለም ብለን እንዲህ ስንወዳት እስስቶች ገቡና መልኳን ለወጧት አረቀኑ መሸ 12 ሰዓት ተፈሩ ርጭ አለ እንደበና ቤት ጅቡም ይጮህ ጀመር ወፎቹም በረሩ ታሪኬን አቆምኩኝ በሉ ደና ደሩ
የቆያህል ነበር የሰው ልጆች ኑሮ
ዓለሚያ የጎፈር አለንጋና ክቡር ህሊና በሃይረዲን አብዱል ከሪም ቁም ነገር ነው እንጂ ለሰው ልጅ ዘመዱ መጭሸኛል ወዳጅ ርቀው ሲሄዱ በቢትወደድ መኮንን እንዳልካቸው የተደረሰው ፀሐይ መስፍን መጽሐፍ ላይ የተገኘ ነው። ፕላንት አዲስ አበባ አማኑኤል መሳለሚያ መጥሪያውን ማን እንደሰጠው በርግጠኝነት መናገር ባልችልም ቦታው በኮልፌ አጠና ተራ ከእህል በረንዳና በክፍለ ሀገር አውቶቡስ ተራ የሚመጡት መንገዶች የሚገናኙበት መስቀለኛ ስፍራ ሲሆን ወደ ደቡብ እስከ አማኑኤል ቤተክርስቲያን ወደ ሰሜን ምዕራብ እስከ ዘነበ ወርቅ ድልድይ ወደ ምስራቅ ደግሞ እስከ ቀድሞው ልዑል መኮንን ትምህርት ቤት ወደ ሰሜን እስከ አዲሱ ሚካኤልና ኳስ ሜዳው የሚዘልቅ ሰፊ አጎራባች ክልል ይጠቀልላል። አብዛኛው የአካባቢው ነዋሪ ከዘመን ወደ ዘመን እያሽቆለቆለ በሚሄድ ዝቅተኛ የኑሮ ደረጃ ላይ የሚገኝ ለፍቶ አዳሪ ሲሆን በዘመነ ወያኔ ወደዚሁ የድህነት ክልል ባስደናቂ ፍጥነት በመገስገስ ላይ ያለ ቀደም ሲል በመካከለኛ የኑሮ ደረጃ ላይ የነበረ ነዋሪም ይገኙበታል። የአማኑኤል ቤተክርስቲያን
የሳምባ ነቀርሳ ክሊኒክ፣ የቢላል መስጊድ፣ የአምሮ ህሙማን ሆስፒታሉና እህል በረንዳው በመሳለሚያ ዙሪያ የሚገኙ መለያዎቹ ናቸው። መሳለሚያ የታላቁ መርካቶ መግቢያ በርና መሸጋገሪያ ሲሆን ያብዛኛው ነዋሪም ህይወት ከመርካቶ ጋር የተሳሰረ ነው። ነባሮቹ የወሰን ሰገድ፣ ቀስተዳመናና ቢትወደድ አንደኛ ደረጃ ትምህርት ቤቶች መሳለሚያ ከከተሙ ዘመናት የተቆጠሩ ሲሆን በአካባቢው ተወልዶ ላደገ ከነዚህ ትምህርት ቤቶች ባንዱ ማለፉ ምናልባትም የጎፈርን አለንጋ መቅመሱ ቢያንስ ደግሞ ስለ ጎፈር በሰማው አስፈሪ ታሪክ በወሰን ሰገድ ትምህርት ቤት በራፍ ሲያልፍ ልቡ በፍርሃት መራዱ የማይጠበቅ አልነበረም። ጎፈር የወሰን ሰገድ ትምህርት ቤት ዘበኛ ሲሆኑ ወሰን ሰገድ ሲነሳ እሳቸውን አለማስታወስ ከቶ አይቻልም። ጎፈር ወሰን ሰገድ ናቸው። መምህራን መቅጣት ሲሰለቻቸው ወይም በጣም አስቸጋሪ የሚሉት ተማሪ ከገጠማቸው ለጎፈር አሳልፈው ይሰጡታል። ለዛ ተማሪ ያቺ ቀን እርጉም ናት። በየወቅቱ የትምህርት ቤቱ አስተዳደርና ርዕሰ መምህራን እንኳን ሲቀያየሩ የጎፈር የቅጣት ባህሪና ፖሊሲ አይቀየርም። ጎፈር ራስ ገዝ ናቸው ከወሰን ሰገድም በላይ። መደበኛ ስማቸው ማን እንደሆነ አብዛኛው ተማሪ የሚያውቀው አይመስለኝም። ጎፈር የተባሉት ምናልባት ዘወትር ሚዶ በማያውቀውና እንደ ግዴለሽ አጥር ወጣ ገባና ዘርዘር ብሎ በቆመው ገብስማ ጎፈሬያቸው ምክንያት ይመስለኛል። ለነገሩ ጎፈር የሚለው ስም ከሰውየው በላይ ስለገነነም ተማሪው መደበኛ ስማቸውን አለማወቁ ብዙም አያስጨንቀውም። ባህሪያቸውን መጣኝ ገላጭም ስለሚመስል ስሙን ያጸደቀላቸው ይመስላል። የጎፈር አለንጋ ብዙዎችን አባኗል። የዚህ አጭር ማስታወሻ ምክንያቶች የሆኑትን ተሻለንና ጸጋዬንም ጭምር። ይሁን እንጂ የጎፈር አለንጋ ኋላ ላይ በታላቅ ጀግንነታቸውና ጽናታቸው ገዳዮቻቸውን ሳይቀር ያስደነቁና ያስደነገጡ ወጣቶችን ለቀጣዩ የቀይ ሽብር ጣዕም አላዘጋጃቸውም። ጎፈርን ያስናቁ ያስረሱም ማለት ይሻላል እጅግ ብዙ አረመኔዎች ባጭር ጊዜ ውስጥ ተቀፍቅፈው ሀገር በቀላሉ ልትተካቸው ያልቻለች አንድ ድንቅ ትውልድ እጅ በእጅ አርደው ከምድር በታች አውለዋል። ብዙዎች የጎፈር አለንጋ የአባትነት እንደነበረ የሚያስተዋሉት ዘግይተው የቀይ ሽብሩን ገራፊዎች ንክ ባህሪና አውሬነት ካዩ በኋላ ነበር። ጎፈር ምን ቢጨክኑ ቅጣታቸው ከእርማት አያልፍም። በጎፈር አለንጋ ልቡ ይርድ የነበረው ወጣት ዘመኑ ደርሶ ከታሪካዊ ተልእኮው ጋር ሲገናኝ ለሚወደው ሕዝብና ለሚያፈቅራት ሀገር ሊነገር በማይቻልና ወደር በሌለው ጀግንነት በትግል መሞት ሕይወትን እየዘመረ ራሱን ለተራበ አዞ ለፈላ ዘይትና ለሌላም አረመኔያዊ ስቃይ አሳልፎ ሰጥቷል። ሊሸከመው የተገደደው መከራ መከፈል የነበረበትም ዋጋ ነበርና ራስን ለወዳጆች አሳልፎ ከመስጠት የሚልቅ ፍቅር የለም የሚለው ሰማያዊ እውነት ምድራዊ የተደረገበት ታላቅ ታሪክ ነው። መሳለሚያ ሲወሳ የሚታሰቡ ሌሎች ተጓዳኞች ደግሞ የአካባቢው ወጣቶች ማዘውተሪያ የነበሩት ድምፅ፣ ካሊፎርኒያ፣ ሶልሼክ፣ አትለፉኝና ሕይወት ማራኪ ሻይ ቤቶች ናቸው። ዛሬ አብዛኛዎቹ የሉም። ስለ ሻይ ቤቶች ከተነሳ በተማሪው እንቅስቃሴና በተከታዩም ጸረ ደርግ ትግል ውስጥ የነበራቸው ሚና ራሱን የቻለ ትልቅ ታሪክ ይወጣዋል። ከቀይ ሽብሩ ዘመን ቀደም ሲል ጀምሮ በየአካባቢው የነበሩ ሻይ ቤቶች ከጊዜ ማሳለፊያነት አልፎ በመሰባሰቢያ መወያያና መደራጃነት አገልግለዋል። በወቅቱ የነበሩ ፖለቲካዊ የጥናት ክበቦች ወጣቱን በፖለቲካ ሐሳቦች ዙሪያ ለማሰባሰብና በተለያዩ ርዕሶች ላይ ያላቸውን አቋምና የንድፈ ሐሳብ ትንታኔ ጽሑፎቻቸውን ለማሰራጨት ተጠቅመውበታል። አንዋር መስጊድ ፊት ለፊት የሚገኘው ሰላም ሻይ ቤት ለዚህ ዋነኛው ምሳሌ ነበር ማለት ይቻላል። ደርግ ስልጣን በጨበጠ ማግስት በህዳር 1967 ዓ.ም ስልሳዎቹን የአጼ ኃይለ ሥላሴ ባለስልጣናት በመረሸን የጀመረው የቀይ ሽብሩ ፍጅት መጠኑን አሳድጎ የደርክ ነፍሰ ገዳዮች መናሪያ ከመሆናቸው በፊትና የህዝቡ ታጋዮች ማደሪያቸውን ወደ ደጀ ሰላም መቃብር ቤቶች ጫካዎችና ቱቦዎች ማዛወር ከመገደዳቸው በፊት ሻይ ቤቶች በያፓ ዙሪያ ለሚታገሉ ኃይላት መሸሸጊያ ለትግሉ የሚያገለግሉ ቁሳቁሶችን የሚበተኑ ወረቀቶች መቀባበያ መሰወሪያ ከአካባቢያቸው ለተሰደዱና ማደሪያ ላልነበራቸው ወጣቶች በጊዜያዊ መጠለያነትና መመገቢያነት አገልግለዋል። ይህ ሁሉ ደግሞ ይመቻች የነበረው በሰራተኛው ህቡ ድርጅት ኢላማስር በተሰባሰቡና ትግሉን በተቀላቀሉ የሻይ ቤቶች ሰራተኞች አማካይነት ነው። መርካቶ አካባቢ የሚገኙት ሰላም ነጮምበር አሰብ መሐመድ ሳላ መቻል ዋንዛ እጸገነት ልደትና ሌሎችም ካፌቴራዎች የሚተከሱ ምሳሌዎች ናቸው። ከዚህ በተለየ መልኩ ደግሞ ካብዮቱ ቀደም ብሎ በነበረው የተማሪውን ተስካሴ ዘመን ሻይ ቤቶች የዘመኑ ወጣት የድብድብ ቡድኖች መናሃሪያም ነበሩ። ታዋቂና አስፈሪ ከነበሩት የድብድብ ቡድኖች ውስጥ የቻይና የሸራተራ የበርሃ ዘንዶና የእስራኤል ግሩፖች የየአካባቢዎቻቸው አስገባሪዎች ነበሩ። በማሪዮ ፑዞ ጎድፋዘር ውስጥ እንደተገለጹት የአሜሪካና አውሮፓ ማፊያ ቡድኖች ስር የሰደደ በግዙፍ ኢኮኖሚያዊና ፖለቲካዊ ጉልበት የሚታገዙ ሀያል ቡድኖች ባይሆኑም የኛዎቹም የመንደር ሽፍቶች የየአካባቢያቸውን አቅመ ደካማ ህብረተሰብና ልጃገረዶችን ለማጎሳቆል የሚያንሱ አልነበሩም። ለማንኛውም ወጣት ሁሉ የነዚህ ስብስብ አባላትም መሰብሰቢያቸው ሻይ ቤቶች ነበሩ። ከሌሎች ባላንጣ ቡድኖች ጋር ፍልሚያ ለመግጠም ወይም ሰለባዎቻቸውን ለማጥቃት የዘመቻ ፕላናቸው የሚረቀበት ከፖሊሶች ማምለጫና መሸሸጊያቸው በየአካባቢው የነበሩት ሻይ ቤቶች ናቸው። ሆኖም ግን አገረቀፉ ህዝባዊ እንቅስቃሴ ወጣቱን ታሪካዊ ተልእኮና የህይወት አቅጣጫ በመቀየሩ ወጣቱ ባጭር ጊዜ ውስጥ በብሔራዊና ህዝባዊ ጉዳዮች መዋጥ ሲጀምር ይህ በወድም ሆነ በግድ የብዙዎችን ቀልብ ተውሶ የነበረውና የህብረተሰብ የዕለት ተዕለት ኑሮ አካል ተደርጎ እስከ መታሰብ ደርሶ የነበረው ቦዘኒያዊ ንዑስ ባህል ባንድ አዳር አሳፋሪ ወደ መሆን ደረጃ በመውረዱ እነዚህ ስማቸው ሲጠራ ሽብርና ፍራትን ይለቁ የነበሩ ቀውጢ ፈጣሪ ስብስቦች ከመቅጽበት ያለምንም አስገዳጅ ኃይል አዲስ በተፈጠረው ፖለቲካዊ አየር ተጽዕኖ ብቻ ሟሸው መኖራቸው እንኳ ወደማይታሰብበት ደረጃ ደርሶ ህልውናቸው ሲከስም አብዛኛዎቹ የነዚህ ቡድኖች አባላት በመካሄድ ላይ የነበረውን ህዝባዊ እንቅስቃሴ በመቀላቀል ትግሉ ዓላማ አልባ የነበረውን ቦዘኒያዊ የረብሻ ኑሮ አቅጣጫ ሰጥቶ ትርጉም ላለው የከበረ ተልእኮ እንዲቆሙና ታሪካቸውን እንደገና እንዲጽፉ መንገድ ሆኗቸዋል። መሳለሚያ ሌላም ብዙ ታሪክ ተከናውኖበታል። የዚህ አጭር ማስታወሻ አብይ ታሪክም የተፈጸመው እዚሁ መሳለሚያ በሚገኘው ከቀይ ሽብር ዘመን የግፍ ማዕከሎች አንዱ በሆነው በከፍተኛ 6 እስር ቤት ውስጥ ነው። ከፍተኛ 6 ቀድሞ የምዕራብ ማዘጋጃ ቤት ቅርንጫፍና የእሳት አደጋ መከላከያ ቢሮ ከነበረበት ግቢ ውስጥ ይገኝ የነበረ ሲሆን ዘግየት ብለው ከተመሰረቱት የከፍተኛና የቀበሌ እስር ቤቶች ወይም በተገቢ መጠሪያ አሳር ቤቶች አንዱ ነበር። ከፍተኛ 6 ከሱ ቀደም ብለው ከተቋቋሙት እንደ ከፍተኛ 25 አይነቶቹ የስቃይ ስፍራዎች ጋር ሲነጻጸር በደርግ ባለስልጣኖች አይን የሚያስመሰግን የቀይ ሽብር የግድያ ክብረ ወሰን ባያስመዘግብም የከፍተኛው ገዳዮች ብዙውን ጭፍጨፋ ያካሄዱት ቀይ ሽብሩን በቀደመው ነጻ እርምጃ ወቅት በመሆኑ አያሌ የህዝብ ልጆች የተሰዉበት ብዙዎች በጀግንነት ፍዳ የተቀበሉበት ቦታ ነበር። በዚህ ጽሑፍ ስማቸው የሚወሳው ጥቂቶችና ሌሎችም የህዝብ ልጆች በልጅነት እድሜያቸው በቅድመ ቀይ ሽብር ዘመን በዚህ ጽፈት ቤት ደጃፍ ሲያልፉና ሲያገድሙ ይህ ስፍራ ወደፊት አንድ ቀን ስለ እምነታቸውና ስለ ህዝብ ተቆርቋሪነታቸው አባሳና ፍዳም ይቀበሉበት ይስቃያቸው ምንጭ ቤታቸው ተጎትቶ የሚወጣበት የጣራ አምሳል ይሆናል የሚል ግምት አልነበራቸው። ከፍተኛ 6 እንደ ሌሎች እስር ቤቶች ሁሉ የራሱ የስቃይ አባጋዞች የነበሩት ሲሆን ምናልባትም ዘፈኑ ዘመኑ ካፈራቸው አያሌ ሰብአዊ አውሪዎች ውስጥ ኮከቦቹ የከተሙት በዚሁ ከፍተኛ ነበር ማለት ይቻላል። የፓርቲና ሊግ አባላትን ከነ ህይወታቸው በእሳት ያቃጠለ የነበረው ፍቃዱ አስቻለው እንዲሁም የከፍተኛ 6 ቀበሌ 24 ነዋሪ የነበረው የደርግ አባል የሻለቃ መኩሪያ ልጅ ቀንደኛው መይሶን መብራቱ መኩሪያ በሴቶች ብልት ውስጥ ጠርሙስ ይተረምስ ነበር። እጅግ ዘግናኝ የሆነውን አውሬነታቸውን ያስመሰከሩት እዚሁ ከፍተኛ ነው። ፍቃዱና መብራቱ ለተመሳሳይ ግዳጅ ወደ ሌሎች ከፍተኞች ሲዛወሩ በመተካቸው ተሾመና ታመነ የተባሉ የመይሶን ወዝሊ ካድሬዎች ናዝሬት ውስጥ በግሉ ከ50 በላይ የህዋሊ አባላትን ያረደውና ከደርግ ውድቀት በኋላም እስከ ቅርብ ጊዜ ድረስ አዲስ አበባ ንግድ ምክር ቤት ውስጥ ሹመኛ የነበረው ታደለ እንዲሁም አለባቸው የሚባል የኤርትራ ተወላጅ ካድሬ ስፍራቸውን ተረክበዋል። በቅርቡ አዲስ አበባ የተመለሰው ደቡር በሚለው ቅጽል ስሙ ይታወቀ የነበረው ሌላው ቃልቤሳ ነጎ ብርሃኑ ዳምጤና ታምራት ዮሐንስ የተባሉት የመርካቶና ያካባቢው የወቅቱ አንጀኞች የዚሁ ከፍተኛ 6 ነዋሪዎች ነበሩ። ብርሃኑ ደቡር ለጥቂት ጊዜ አባል የነበረበትን የሃወሊን በመቅዳት የደርግ ገራፊና ተቋሚ በመሆን በመቶዎች ለሚቆጠሩ የፓርቲና ሊግ አባላት ስቃይና ሞት ምክንያት ሆኗል። ጓደኛው ታምራትም የግንቦት አብዮት በመባል የሚታወቀውን ከርቸሌ የተካሄደውን የጸረ ኢህአፓ የፍጅት ዘመቻ በመምራት ለበርካታ ኢህአፓ አባላት ስቃይና ሞት ምክንያት ሆኗል። የብርሃኑ ደቡር አይነቱ ቀንደኛ የቀሽብር ወንጀለኛ ወደ ሀገር ለመመለስ መድፈር በራሱ ስለ ሀገራችን ወቅታዊ ፖለቲካ ብዙ ይናገራል። ከከፍተኛ 6 እስረኛ አብዛኛው በኢህአፓ አባልነት ደጋፊነት የተያዘ ይሆን እንጂ ባሻጥረኛ ነጋዴነት እንዲሁም ኋላ ላይ በደርግ ውስጥ በተፈጠረው የስልጣን ሽኩቻ የተያዙ የቀድሞ ገዳይና መርማሪዎችም ይገኙበታል። ደርግ በስህተት እንዳይገድለን በሚል እጅ ሰጥተው የተለየ ክፍል ተዘጋጅቶላቸው ከሌላው እስረኛ የተለየ እንክብካቤ ይደረግላቸው የነበሩ የወቅቱ አንጃ አባላትም የነበሩ ሲሆን እነዚህኞቹ በእስር ቤቱ ቆይታቸው ከመደበኛ መርማሪዎቹ ባልተናነሰ ማናቸውንም አረመኔያዊ ወንጀል ሁሉ ያከናውኑ ነበር። አዳዲስ እስረኛ ሲመጣ ወደ እነዚህ አንጀኞች ተወስዶ የመጀመሪያው ምርመራና ማጋለጥ የሚካሄድበት ሲሆን ቀጣዩ ምርመራ የሚከናወነው በእነዚህ አንጃዎች አስተያየት መሰረት ይሆናል። አጋጣሚ ከአንጃዎቹ አንዱ የሚያውቃችሁ ከሆነማ መከራችሁ ተራዘመ ማለት ነው። ይህ ወቅት አንጀኞቹ ወደ መደበኛ ገራፊነትና መርማሪነት የሚሸጋገሩበት ለካድሬነትም የሚመለመሉበት የሽግግር ወቅት ነው። እስረኛው ጊዜው እንዲያልፍለት ስቃዩንም ለመርሳት ዘወትር ራሱን በተለያዩ ተግባራት ይጠምድ ነበር። መደበኛ ከሆነው ፖለቲካዊ ውይይት ባሻገር ድራማ፣ ንባብ፣ ክራር፣ መዝሙር፣ ትረካና የመሳሰሉት ይገኙበታል። ከእስረኞች ትዝታ የማይጠፉ አንዳንድ ለየት ያሉ አጋጣሚዎችም ነበሩ። ባሻጥረኛ ነጋዴነት ሰበብ ከተያዙ እስረኞች መካከል ስማቸውን የዘነጋኋቸው አንድ እስረኛ ሞት አፍጥቶ እየጠበቃቸው የሚቀጥለውን ቀን ለማለፍ እርግጠኛ ባልሆኑበት ሁኔታ የወቅቱን የሎተሪ ቲኬት ሳያሰልሱ እየላኩ ያስገዙ የነበረ ሲሆን በከፍተኛ የኢህአፓ አባልነት የሚጠረጠረው ጋሽ መሐመድ ደግሞ ኮስተር ብሎ የረመዳን ጾሙን ስግደቱንና ቁርአን መቅራቱን ተያይዞ ስለነበር እንኳን በኢህአፓነት ለመጠርጠር እሱ አጠገብ ፖለቲካ ማውራት እሱን ማስቀየም እስከሚመስል ድረስ ተደርሶ ነበር። ዘዴው ሰርቶለት ተርፎ መውጣቱን አውቃለሁ። መምህር ተገኝና ንጋቱ እስረኛው መካከል ቆመው ድፍን 3 ሰዓት የአማልክት ሰረገላ እና መሰል ታሪኮችን ሲተርኩ ያፈዛሉ። የእስር ቤቱ አራጆች በስካር ነፍዘው በውድቀት ሌሊት እስረኛውን ከተኛበት ቀስቅሰው የሽብር ቀረቷቸውን አናፍተውበት ሲወጡ የሞት ባይኖር ክራር ደርሶ ቼበለውን ሲቀኝ በደረቁ ውድቀት የተሰበረና የተሸበረን መንፈስ አነቃቅቶ ያፋንናል። በይሃባም ከስቃዩና መጽዋትነቱ ባሻገር ቀጣዩና ይቀሬ በሆነው ህዝባዊ አመፅ መብትና ሰብዕናው የተከበረ ግፉ ህዝብ ነፃነቱን ሲቀዳጅ ያያል። ከፍተኛ ስድስት አያሌ የህዝቡ ልጆች ስቃይ የተቀበሉበትና የተሰውበት ስፍራ ነው። ስማቸውን ከማስታውሳቸው ጥቂቶቹ ወንድማማቾቹ ያሬድና ፋሲል ላቀው፣ አዛለች፣ ጸጋዬ ወልዴና የከፍተኛ ስድስት ቀበሌ አስተዳዳሪ ሊቀመንበር የነበረውና ባንጀኞች ጥቆማ የተያዘው ታጀበ ከሌሎች ስማቸውን ከማላስታውሰው ጋር ተቀምጥ ዳር 70 ዓመት ብረት ተገደለው ሬሳቸው ሰባተኛ መስቀለኛ መንገድ ላይ ተጥሏል። ተፈሪ ከንፈደምሴ ጌታቸው ከበደ ከወላይታ አካባቢ ተይዞ የመጣ ሌላ ወጣት ባንት ምሽት ተገደለው ሬሳቸው በየቤታቸው በራፍ ላይ ተጥሏል። ግድያውን ያካሄዱት ዛሬም በህይወት ያሉት የቀይ ሽብር ኮሚቴው አባላትና አንጃዎች ናቸው። የዚህ ማስታወሻም መሰረታዊ ምክንያት የሆነው ወጣት ተሻለ ተስፋዬ በየካቲት 1970 ዓመተ ምህረት ከቤቱ በራፍ ላይ ባንጃዎች ጥቆማ ተይዞ የመጣውና ከብዙ ስቃይ በኋላ ላይ ከተጠቀሱት ጓዶቹ ጋር የተገደለው እዚሁ ከፍተኛ ውስጥ ነው። ሞታይ ፈሪዎቹ እናንቁ ደበበ፣ ዮሴፍ በሪ፣ ተሳር ጎሻ፣ ፈለቃ ዓለሙ፣ ዘርዬ ጎሳዬ፣ ደበላ አረጋዊን፣ አበበ አዲስ አበባ ከፍተኛ 5 ቀበሌ 15 ከሌሎች ጓዶቹ ጋር በተጠለሉበት ቤት ውስጥ በታንክ ተከበው እጃችንን ለፋሽስቶች አንሰጥም በማለት ተታክሰው ከወደቁት ጋር የተሰዋች ከፍተኛ 7 ኮልፊ አካባቢ በድርጅት ስራ ላይ ተይዛ ከሌሎች ጓዶቿ ጋር የተገደለችው የ15 ዓመት ወጣቷ ደብረወርቅ አረጋ፣ ሌሎችም አላፋት ከፋሽስቱ መንግስት ታንክ ቢአርና ማዴቦች ጋር በአደባባይ ተፋልሞ መሰዋታቸው ተደጋግሞ መወሳት ያለበት ታላቅ የአርበኝነት ገድል ነው። ትውልድ መውረስ ያለበት አኩሪ ቅርስ ነው። የዚህ አጭር መልእክት ርዕሰ ጉዳይ የሆነው የክብር ህሊናና ጽናት መግለጫ ከሆኑት ሁለት ወጣቶች አንዱ ተሻለ ተስፋዬ ሲሆን ባንጀኞች ጥቆማ ከመኖሪያ ቤቱ በራፍ ላይ ተይዞ ለእስርና ሰቆቃ በመጨረሻም ለመስዋዕትነት ወደ ተዳረገበት ከፍተኛ ስድስት ከመታሰሩ ጥቂት ቀደም ብሎ መርካቶ ከሚገኘው የንግድ ድርጅት ውስጥ በህይወት ሳገኘው አይኔን ማመን አልቻልኩም። ምክንያቱም በከፍተኛ ደረጃ እየተፈለገ እንደሆነ ስለምገምት ምናልባት ተገድሏል ቢያንስ ደግሞ ታስሯል ብዬ አምን ስለነበረ ነው። እንደወትሮ ሁሉ ለጥቂት ደቂቃዎች ለወቅታዊ ጉዳዮች ከተነጋገርን በኋላ ለጊዜውም ቢሆን መውጣት ያስብ እንደሆነ በተዘዋዋሪ ስጠይቀው የህዝቡ ልጆች አስክሬን እንደ ውሻ በየመንገዱ እየተወረወረ እኔ ነፍሴን ለማዳን አልሸሽም፣ ይልቁንም የተመቱና የተበጣጠሱ መዋቅሮችን በተሻለ ፍጥነት ቀጣጥሎ ትግሉን ማጠናከር ነው የሚገባው የሚል ነበር መልሱ። ወቅቱ ከተሞች አካባቢ የነበረ የፓርቲው በተለይም የሊጉ መዋቅር የተመታበትና አብዛኛዎቹ መሪዎች የተሰወሩበት የተሰውበት የተረፉበትም የታሰሩበት ትርጉም ያለው ድርጅታዊ ስራ ማከናወን የማይቻልበት ሁኔታ ላይ የተደረሰበት ጊዜ ነበር። ተሻለ የወቅቱ ትግል በጠየቀው መሰረት ትምህርቱን ከማቋረጡ በፊት የአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ተማሪ የነበረ ሲሆን በብሩህ አእምሮው የሚደነቅና ብዙዎች የሚኮሩበት ወጣት ነበር። ተሻለ ተመገደሉ በፊት ይህ ነው የማይባል ተከታታይ ሰቆቃ ተፈጽሞበታል። እናቱም እሱን ስለወለዱ ብቻ ከተያዘበት ማግስት ጀምሮ ታስረው ያንድ ልጃቸውን በደም የተነከረና የተዘለዘለ አካል እያዩ በሐዘን እንዲሰቃዩ የተደረጉ ሲሆን በዚህ ሐዘን በደረሰባቸው የጤና መታወክ ሕይወታቸው ሊያልፍ ችሏል። በተለይም ህመማቸውን አባብሶ ለህልፈት የዳረጋቸው አንድ ጧት ከቤታቸው ሲወጡ ተገድሎ በራቸው ላይ የተጣለውን የልጃቸውን የተሻለን አስከሬን ማየታቸው ነበር። አባቱም ቱጃር ነጋዴ መሆናቸው ሳያንስ የሱ ወላጅ መሆናቸው ተደራራቢ ወንጀል ሆኖ ልጅህን ካላመጣ በሚል እየታደኑ ነበርና ቤትና ስራቸውን በመተው ነፍሳቸውን ለማዳን ወደ ትውልድ መንደራቸው ጉራጌ ገጠር መሰወርም ተገደው ነበር። ተሻለ ከአባቱ በስጦታ የተበረከተለትን የንግድ ድርጅት ህይወቱን ሳይቀር ለሰጠለት ድርጅትና ለቆመለት ዓላማ ማራመጃ ሙሉ በሙሉ ተጠቅሞበታል። ተሻለ ውጫዊ ገጽታውን ላየ ለምንም ነገር የማይጨነቅ ተጫዋችና ግድግልሽ መሳይ ሲሆን ጠጋ ብሎ ለተረዳው ግን ከዚህ ፍጹም የተለየ ሰብዕና የነበረው ሰው ነበር። ተሻለ በጣም ተጻራሪ በሆኑ ሁለት ሁኔታዎች ውስጥ ተመሳሳይ የሆነ ጽናት የነበረው የክብር ህሊና ባለቤት ነበር። ላይ ሆኖ የወላጅ አባቱ ሀብታም ጓደኞች እሱን ከስር ለማስፈታት የከፍተኛውን ባለስልጣኖች በወቅቱ ተለምዶ እንደነበረው በከፍተኛ ጉቦ አግባብተው ባለስልጣናቱን ይሁንታ ካረጋገጡ በኋላ አስጠርተው ሊፈታ እንደሚችል ሁኔታውን ሲገልጹለት እድሉን ተጠቅሞ ራሱን በዚህ መንገድ ከማዳን ይልቅ ሌሎች የሚደርስባቸውን ለመቀበል እንደሚመርጥ ዳግመኛም ይህን ጥያቄ እንዳያነሱበት በማስጠንቀቅ ያለመስማማቱን ገልጾ መልሷቸዋል። እኔ ይህን እድል የማገኙ የድሃ ቤተሰብ ልጆችስ ምን ይሆኑ በሚል ያልጠበቁትን መልስ የሌለው ጥያቄ ነበር ሐሳባቸውን እንደማይቀበለው የገለጸላቸው። ተሻለ ይህን ሲወስን ሕይወት ጠርዝ ላይ ቆሞ ሞት አፍጦ እየጠበቀው ከሚቀጥሉት ቀናት በአንዱ ከሚገደሉት የድርጅቱ አባላት ዋነኛው እንደሆነ በሚገባ እያወቀው እንጂ ኤደን ይሆናል የሚል ቅንጣትም ተስፋ ይዞ አልነበረም። ይህ በተጨማሪ እስረኛው የሜዴይን በዓል እንዲያከብር ታዞ በዚህ ምክንያት ጥበቃው ላላ ብሎ ስለነበር ተሻለን ለምን ሾልከህ በአጥር ዘለህ አታመልጥም የሚል ጥያቄ ባቀርብለት በእኔ የተነሳ ሌላው እስረኛ ጉዳት እንዲደርስበት አልፈልግም ብሎ ሐሳቡን ሳይቀበለው ቀርቷል። በእርግጥም ተሻለ ይህን ተግባራዊ ቢያደርገው ኖሮ መዘዙ ለሌሎች ይተርፍ እንደነበር ከዛ በኋላ በተፈጠሩት አጋጣሚዎች ተረጋግጧል። ተሻለ እንዲህ ያለ የከበረ ህሊና ባለቤት ነበር ራሱን ላመነበትና ለሌሎች አሳልፎ የሰጠ ታላቅ ሰው። ሌላው የዚህ አጭር ማስታወሻ ከሚወሱት አንዱ ጸጋዬ ወልዴ ቻይና የድርጅት ስሙ ዘምህረት የከፍተኛ 6 ቀበሌ 13 ነዋሪና የቀድሞው ሉል መኮንን የአሁኑ አዲስ ከተማ አጠቃላይ ትምህርት ቤት ተማሪ የነበረ ሲሆን በተያዘበት ወቅት ምናልባት የሊጉ ወረዳ ሪጂን አባል እንደሆነ ይገመታል። ጸጋዬ ተይዞ ከመታሰሩ በፊት ረዘም ላለ ጊዜ ተሳዳጅ ነበረ። እንደተቀሩት ጓዶቹ ሁሉ የእያንዳንዳን ቀን ማደሪያውን መፈለግ የሚጀምረው በስሩ የሚገኙትን ሌሎች የእሱ ቢጤ ተሳዳጅ ጓደኞቹ ማደሪያ ማግኘታቸውን ካረጋገጠ በኋላ ሲሆን አብዛኛውን ሌሊት የሚያሳልፈው ቱቦ ውስጥ መርካቶ ከሚገኙት የጉልት ገበያ መደቦች መካከልና መቃብር ቤቶች ውስጥ ነበር። ወደ መጨረሻም እነዚህ ሁሉ ማደሪያዎች ቁንጦት ሆነው ነበር። ጸጋዬ ከመገደሉ በፊት ዘግናኝ የሆነ ሰቆቃ ቢፈጸምበትም ድርጅቱን አላወገዘም። ከሁሉም በላይ የትግል ጓዶቹን ስም አሳልፎ ባለመስጠቱ ዛሬ ከሽብሩ ተርፈው በሕይወት ለሚኖሩ ብዙዎች ባለውለታ ነው፣ ሞታቸውን ሞቷልና። ከዕለታት በአንዱ የስቃይ ምሽት ገራፊዎቹ ጸጋዬን በተከታታይ ድብደባ ቆሞ መሄድ ቀርቶ መቀመጥ እንኳ የተሳነውን ሰውነቱን ደጋግፈው መኪና ላይ በመጫን ወደ መኖሪያ ቀበሌው ጽሕፈት ቤት ወረዳ 6 ቀበሌ 13 በመውሰድ በድርጅቱ አባልነት የሚያውቃቸውን ወጣቶች እንዲጠቁማቸው ያስገድዱታል። ጸጋዬ የሆነ ዘዴ ፈልጎ ጓዶቹን ማዳን ነበረበት። ወዲያውኑ አንድ ሐሳብ መጣለት። የቀበሌው አባላት ያውቁታል፣ የተወሰኑትም በድርጅቱ ያፓ የተመለመሉ ናቸው። ስለሆነም ዜናው በዛው ቅጽበት ለጓዶቹ እንደሚደርስ በማመን የከፈተኛውን ባለስልጣኖች ብዙዎች መስፈሪያ ያላቸው ስለሆነ ከዛሬ ይልቅ ነገ በሚገባ ተጠናክረን ሌሎች የከፈተኛውን አባሎች ጨምረን ብንመጣ ይሻላል የሚል ሐሳብ ያቀርብላቸዋል። አፋሪዎቹም በሐሳቡ ተስማምተው ጸጋዬ ተባብሮናል ብለው በመደሰት ወደ እስር ቤቱ ተመለሱ። በእግዱም መሰረት በማግስቱ ከፍተኛ ኃይል አሰባስበው ወደ ተጠቀሰው ቀበሌ ይሄዳሉ። ይሁን እንጂ ጸጋዬ እንደገመተው ያሰሳው ዜና ለቀበሌው ወጣቶች ደርሶ ኖሮ አንድም ወጣት ሳይያዝ ለጊዜውም ቢሆን ከፍጅቱ ማምለጥ ይችላል። ለጸጋዬ ግን ያ ምሽት ሌላ የጣር ምሽት ነበር። ጸጋዬ እንዳታለላቸው ዘግይተው የተደረዱት የከፍተኛው ባለስልጣኖች ጸጋዬን ማስተቃየት የጀመሩት ገና ወደ እስር ቤቱ በመመለስ ላይ እያሉ ነበር። ጸጋዬ ልክ የዛሬ 32 ዓመት በጥቅምት 70 ዓመተ ምህረት ከአዛለች ታጀበና ሌሎች ጓዶቹ ጋር ሊገደል ሲወጣ ዛሬ በህይወት ያለ ሌላ የሊጉ አባል እዛው እስር ቤት ውስጥ ተይዞ ስቃይ እየተቀበለ ነበር። ይጓድ በድርጅቱ መዋቅር የጸጋዬ ኮሚቴ አገናኝ ሲሆን የታሰረው ከጸጋዬ ዘግየት ብሎ ነበር። ጸጋዬ እሱን አሳልፎ ቢሰጠው በህይወት የመኖር እድሉ ከፍተኛ ነበር። እሱ ግን ይህን አላደረገም። እንደ ብዙዎቹ ከሱ በፊትም ሆነ በኋላ እንደሆነው ሁሉ በጽናትና ታማኝነት ምስጢሩን ጠብቆ የጓዱን ሞት በክብር በመጋፈጥ መልካም እድል በማለት ነበር ተሰናብቶት ወደ ሞት የተጓዘው። ጸጋዬና ተሻለ እንደነ ተስፋዬ ደበሳይ፣ ዮሴፍ አዳነ፣ ግርማቸው ለማ፣ አክሊሉ ህሩይና ሌሎችም መሪዎች ከተራ አባላቱ በፊት ሰማዕትነትን በታላቅ ጽናትና ጀግንነት በተግባር ያሳዩበት ድርጅት ኢሃፓ ውስጥ ማደጋቸው ለዚህ ታላቅ ታሪክ ባለቤትነት አብቅቷቸዋል። ከላይ የተዘረዘረው የተሻለና የጸጋዬ ታሪክ የተናጠል አጋጣሚ ሳይሆን ያብዛኛው የወቅቱ የኢሃፓ አባላት ልምድና ታሪክ ነው። ተሻለ፣ ጸጋዬና ሌሎችም የኢሃፓ አባላት የተሰውት አንዳንዶች እንደሚቀባጥሩት ሞት ናፍቋቸውና ለህይወት ግዳቸው ሳይሆን ትግሉ መስዋዕትነትን ግድ ይል ስለነበረ ብቻ ነው። ወለተኛ ትግል ደግሞ መስዋዕት አልባ ለመሆኑ በግንቦት 97 ዓመተ ምህረት ምርጫ ለወያኔ የተገበረው የነ ሺብሬና እስከዛሬም የምስጢር ግድያው ያላበቃው በሺዎች የሚቆጠሩ ሰማዕታት ደም ማረጋገጫ ነው። ለኢሃፓ አባላት ህይወትን ማፍቀርና አምባገነን ፍርሃትን ለመቀየር የሚከፈል መስዋዕትነትን መድፈር ተጻራሪ እሴቶች አይደሉም። ይልቁንም አምባገነን ፍርሃቶችን ለማስወገድ የተከፈሉ የሚከፈሉ መስዋዕትነቶች ለህይወት ከፍተኛውን ዋጋ የመስጠት ማረጋገጫቸው ነው። ትግሉ ዛሬም በህዝብ ደም የሚነግዱትን የወሬ ማንዴላና ጋንዲዎች ሳይሆን ሐቀኛ ታጋዮችን ህይወትን የሚወዱ ነጻነትን ግን አብልጠው የሚሹ ስለዚህም ሞትን የማይፈሩ ተሻለዎችንና ጸጋዮችን መጠየቁና መጠበቁ ግድ ነው። ኢትዮጵያም የምትፈልገው እንደነዚህ አይነቶቹን ነው። ትናንት ይወደስ የነበረው ይህ አይነቱ ጽናትና ህይወትን ያህል ታላቅ ነገር የሚመጥን ክቡር ህሊና ዛሬ በሚያሳዝንና በሚያስደነግጥ ሁኔታ ፈተና ላይ ወድቆ ማየትን ያህል ልብን ሰባሪ ክስተት ይኖራል ማለት ይከብዳል። ዛሬ አርበኝነትና ጽናት ከኋላ ቀርነትና ከሞኝነት ተመድቧል። መንፈሰ ደካሞች ሰብእናቸውንና ህሊናቸውን ለሚያልፍ ጊዜያዊ ጥቅም ለድርድር የሚያቀርቡትን ያህል የጸኑቱ ደግሞ የሀገርና የመጪውን ትውልድ ዕጣ ፈንታ ከዛሬ ወቅታዊ ችግራቸው ባሻገር ለማየት የበረቱት ቃል የእምነት ዕዳ የሆነባቸው ቃል ኪዳንን ማክበር እንደሚቻል የህይወት ዋጋ ከፍለው አስተምረውናል፣ እያስተማሩንም ነው። ደብተራውን አበራሽን ያስታውሷል። ስለዚህም እናከብራቸዋለን፣ ለዘለዓለሙም ባለውለታዎቻችን ናቸው። Thank you.
ሰላን አወቀው ያየናቸው ለውሃ ሲጎርስ ፈስተማቸው ኢትዮጵያ ምድር አንቺ ደም ጎዳና ስትናገሪ መስክር ያባውችና መስክር ያንቺ ምድር ጩህ ይግለሽ እኛ ብንሞት እንጂ አንቺን አይገሎሽም እኛ ብንሞት እንጂ አንቺን አይገሎሽም የሀገሬ ምድር አንቺ ደም ጎዳና መስክር ያባውችና የኢትዮጵያ ምድር አንቺ ደም ጎዳና
ህይወት ቢራቢሮ በሎሬት ጸጋዬ ገብረመድህን 1966 ዓመተ ምህረት ቢራቢሮ ከአበባው ላይ ምን አይተሽ ነው ከቅጠሉ ከቄጠማው ከለምለሙ ሰምረሽ አቅፈሽ መመሰሉ ለምንድን ነው ቢራቢሮ አበባሽ ከአበባው ሰምሮ በጸደይ ከጸደይ ጋር ፈክቶ በርቶ ተጥለቅልቆ ደርቶ እንደ ጮራ ተንዠርጎ በመንጸባርቅ ተንጣሉ ጸደይ አክሎ ጸደይ መስሎ ውሎ ኋላ ቀኑ ሲመሽ ፀሐይ ግንባሯን ቀልሳ ከጨለማ ክንፍ ስትሸሽ ብርሃኗ በሌት ተዳፍኖ አይኗም ፈገግታዋም ሲሰንፍ አዝሬቱ ርጭ ብሎ ጸጋውን ከመልኩ ሲገፍ አበባው ምድሩን ሲንተራስ ያፈር ጽዋ እረፍቱን ሲገድፍ ቢራቢሮ ያንቺስ ሞገስ ለምንድን ነው አብሮ የሚረግፍ ምን አይተሻል ከቄጠማ ምን አይተሻል ከለምለሙ ቀን አብረሽ አበበሽ ውለሽ ሲመሽ አብረሽ መስለምለሙ አስተምሪኝ ቢራቢሮ ሰው ለመባል አለኝታዬ ቀድሞ የት ነው መነሻዬ ሲመሽ የት ነው መድረሻዬ ሲተረትማ ሲወጋ ከየብልጭ ታውጋጋን የሰው የአራዊት የአዋፍ ውስብስብ ነገደ ጉንዳን ሲነሳ ሲሮጥ ሲደፋ ሲያጋድል ሲያዛባ ሚዛን በማይመጠን ታላቅ ኃይል በተፈጥሮ ግዙፍ ስልጣን ሊፍተረተል ይወለዳል ሳይነቃ ይወድማል ይባላል ልደቱ እድሜና ሞቱ ዓለም አቋረጥ ይጓዛል ይሄ ይሆን አልፋና ኦሜጋ ይሄ ይሆን አስቀድሞ ቃል ያንቺሳ ምስጢር ምንድን ነው ቢራቢሮ እንወያይ አንቺ የጸዋት አዋዋይ ከጸደይ ጋር ጸደይ መሳይ ከአበባም አበባ መሳይ ምን አለበት ለአንዲት ሰሞን ቢራቢሮን ያንቺን ብሆን በፍስሐሽ ብትለቀለቅ ብነግስባት ባንቺ ሲሆን ጸጋ ሞገስሽን ለብሼ እኔ ባንቺ ስም አድፌ እኔ ባየርሽ ሰፍፌ እኔ ባክናፍሽ ከንፌ ምን አለበት ቢራቢሮ አንቺ ቀለም ለበስ ቅጠል የብርሃን ጮራ ጠለል ተወርዋሪ ሲሳይ መሰል ምን አለበት ቢራቢሮ ድልሽን እኔ ብታደ ትንኞች ዝንቦች ያሙሻል ወረተኛ ነሽ ይሉሻል ከአበባ አበባ መክነፍሽ ከጸደይ በጋ መዝለቅሽ ከሾ ከጉድፍ ስትስቂ ከየስንጥሩ ስትወድቂ ስትሳጠሪ ወቅ ስትነጥቂ እያወቅሽ እንዳላዋቂ የወረት ነው ብለውሻል ቢራቢሮ ተጠንቀቂ የበጋው እንኳን ግዴለም የጸጋይ አሰት እሳቱ ቢያነድሽ ቢያክነፈንፍሽ ቢያጤንብሽ ትኩሳቱ ተፈታትኖሽ ነው ፍትወቱ አለውልሽ መዋተቱ ከጉድፍ ጋር መጋጨቱ መስኩ ቦዘን ሲከናነም በትንንጭስ ሲታፈን አረንጓዴው ሲገረጣ ያሸበረቀው ሲሸፈን ፀሐይ ሐዘን ማቃጥልቃ በጉንበርኖስ ስትዳፈን እንደ ደስታዋ ጊዜ መከራዋን ሳትካፈይ ጭንቋን አብረሽ ሳትቀበይ ከትንኝ ጋር ስትጋፊ ያልቀመጥ ብለሽ አርፈሽ የዋጎል ስም ተረፈሽ ቢራቢሮ ተናገሪ ሞያው እንዲህ ነው ባንቺ ዓለም ከጸደይ የጸደይ ቀለም ከበልግ የበልግ ቀለም ከአበባውም ከጉድፉም ከትንኙም መስሎ መግጠም ለካ እንዲህ ነው ያማርሽባት የሕይወትን አገም ጠቀም ቢራቢሮ ሆኖ የማይበር ጸደይ ሆኖ የሚዘልቅ የለም ለአንቺ ብላኝ እንጂ ለእኔስ ክረምት ደረሰ በሰማያትም ባምድርን ሊጠርግ እያግበሰበሰ አበባውን እንደ ጉድፍ ጉድፉን ከዝንብ ጋር ሊያስስ ሁሉን እኩል ሲያግበሰብስ አጥርና ጎጆ ሲድስ ሜዳውን በደለል ሲምስ ግንዱን በዶፍ ሲገረስስ ክረምታያ እናት አይምሬ ማመዘኛ የለህም ወይ ጉድፍ ጸጌረዳ ጸደይ ማንንም ከማንም አትለይ አየን የሁሉ እኩል ቤት ወግ መደምሰስ መገርሰስ መጥረግ ቢራቢሮ እንዴት ነበር ያንቺስ የክረምቱ ውሎ መቼስ ለይቶ ፈጥሮሻል ከሁሉ አድረሽ ኑሪ ብሎ የመመሰል ሙያ ክኖ የመጠጋት አቅላድሎ ከረምሻሉ እንደ ሌት ወፍ ተለትመሽ ከቤት ክፈፍ እንደ ግንደበል ምስጦች ከምሰሶ ተገል መግባት በየጣራ እንደ ሸረሪት በምድጃ እንደ ሳትራት ለድልሽ የዋዛም አደል ክፉ ፈተና ነው መምሰል በርቺ እንግዲህ ቢራቢሮ ክረምት ላንቺ ብቻ አለፈ መስሎ አላድር ያለውማ በጎርፍ ዘቅጦ ጎረፈ ለካ ሚስጥርሽ ይኸው ነው በቃኝ እኔም አልሳሳት ሲነገር እንደ ሰማ ነው ከየብልጭታ ውጋጋን የሰው የአራዊት የአዋፍ ውስብስብ ነገደ ጉንዳን በማይመጠን ታላቅ ኃይል በተፈጥሮ ግዙፍ ሥልጣን ሊፍተለተል ይወለዳል ሳይነቃ አልፋል ይባላል ልደቱ ዕድሜና ሞቱ አለማቋረጥ ይጓዛል ይኸው ነው አልፋ ኦሜጋ ይኸው ነው አስቀድሞ ቃል በህሊና መሳከሩ ላይሆን የቆሽት ህመም ማብቀል ባለብላ ቤት መለብለቡ ልቦናን በሳግ መቀቀል ይሁን ያለን ዲበኩሉ የኑሮ ግማደ መስቀል ለካ እንዲህ ነው መበርበትበቱ ሰረቃሉ ላይነቀል በይብር በይቢራቢሮ ክረምት ላንቺ ብቻ አለፈ ሌላው በጎርፍ ጎረፈ ሞተ በተኛበት ረጋ ጸደይ ላንቺ ብቻ ነጋ ሽር ብለሽ መንቆጥቆጥ ነው ከዚያም 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 ሰምሮ አወኩሽ ነቀውብሽ አንቺ ህይወት ቢራቢሮ ቀናው መሰል አንቺ ወላዋይ ነይ ብር በይ እንወያይ አንቺ የጸዋት አዋዋይ ከጸደይ ጋር ጸደይ መሳይ ከአበባም አበባ መሳይ ምን አለበት ለአንዲት ሰሞን ቢራቢሮን ያንቺን ብሆን ተቀላላ ፕሮግራማችን በዚህ ተጠናቀቀል። ሊነኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ